Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የዚምባብዌ የረጅም ጊዜ መሪ ሮበርት ሙጋቤ ዋና ከተማይቱ ሐራሬ ውስጥ በቁም እስር ላይ መሆናቸውን የደቡብ አፍሪካ ፕሬዝደንት ጃኮብ ዙማ አረጋገጡ።
ዚምባብዌ ችግሩ ፕሬዝደንት ሙጋቤ በእድሜም ገፍተዋል። ፍጹም ስልጣንና ለብዙ ዓመት መግዛት ደግሞ ብዙ ያባልጋል።
ቀደም ተከተሉ ተምታቷል። የህዝብ መሪ ለመሆን አቋራጭ መንገድ የለም። ነፃነታችንን ለመቀዳጀት አቋራጭ እንዳልነበረ ሁሉ ረጅሙን መንገድ መጓዝ ይገባናል ይላሉ ሮበርት ሙጋቤ።
ሮበርት ሙጋቤ የዛሬ 37 ዓመታት ከተናገሩት የተቀነጨበ ነው። ያ ረጅም መንገድ ለዛሬ ያደረሳቸው ይመስላል።
በዚህ ላይ የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ጌታቸው መታፈሪያ ያወያዩናል። ሙሉ ዘገባውን በምሽቱ አብይ ርዕስ እናቀርባለን። በሁለተኛው አጋማሽም እንዳልነው ትንታኔ ይሰጥበታል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ህዳር 6 ቀን 2010 ዓ.ም ምሽት አስተናጋጆች አዳነች ሳየና
ሰለሞን ክፍሌ እንሆናለን። አብረናችሁ ታመሹ ዘንድ በአክብሮት እንጋብዛለን። በቅድሚያ የዕለቱ የዓለም ዜናዎች ይነበባሉ።
የረጅም ጊዜ የዚምባብዌ መሪ ሮበርት ሙጋቤ ከመኖሪያ ቤታቸው እንዳይወጡ መደረጉን የደቡብ አፍሪካ ፕሬዝደንት ተናግረዋል። ለ37 ዓመታት ያህል ስልጣን ላይ የቆዩትን ሙጋቤ ከስልጣን ለማስወገድ በወታደራዊ ኃይል የተደገፈው ሙከራ እየተካሄደ ይመስላል። በመዲናይቱ ሐራሬ ውጥረት እንደሰፈነ የማህበራዊ ሚዲያ ወሬዎች አመላክተዋል። አንዳንድ የንግድ መደብሮች በጊዜ ተዘግተዋል። ትላንት በሐራሬ ዙሪያ ታንኮች ሲዘዋወሩ ታይተዋል። ፕሬዝደንት ሙጋቤ የቀድሞው ምክትል ፕሬዝደንት ኤመርሰን ምናንጉዋ ደጋፊዎችን ከገዢው ዛኑ ፒኤፍ ፓርቲ የማስወጣቱን ተግባር ካላቆሙ ቦታውን ይዛሉ ሲሉ የሀገሪቱ ወታደራዊ ኃይል ኃላፊ ጀነራል ኮንስታንቲኖ ቺዌንጌ ባለፈው ሰኞ አስጠንቀው ነበር። የፕሬዝደንት ሙጋቤ ምክትል ፕሬዝዳንቱን ከስልጣን ካባረሩ በኋላ በርካታ ሰዎች ታስረዋል። ጀነራል ቾንጌ መግለጫውን ከሰጡ በኋላ የሀገሪቱ ገዢ ፓርቲ ጀነራሉን በክህደት ተግባር ከሷል።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ቀደም ሲል ጠቅላይ ሚኒስትሩን ጨምሮ አምስት ከፍተኛ የመንግስት ባለስልጣናት ለእነ አቶ ጉርሜሳ አያኖ እንዲመሰክሩ የሰጠውን ትዕዛዝ አጽንቷል። እነዚህና ሌሎችም የመከላከያ ምስክሮች እንዲሰሙ ቀጠሮ ይዟል። መጽሔት ወደ ኋላ ዝርዝር ያቀርብበታል።
ከሶማሊያ መንግስት ጋር የተቀነባበረ የዩናይትድ ስቴትስ የአየር ድብደባ በርካታ የአልሸባብ አማጽያን እንደገደለ የዩናይትድ ስቴትስ የአፍሪካ እዝ ያወጣው መግለጫ ጠቁሟል። የትላንቱ የአየር ድብደባ የተካሄደው ከመዲናይቱ ሞቅዲሾ ሰሜን ምዕራብ 97 ኪሎ ሜትር ርቀት ባለው ቦታ ላይ መሆኑን እዙ ያወጣው መግለጫ ጠቅሷል። አንዳንድ ባለስልጣኖች እንደሚሉት አሁን በጽንፈኛው ቡድን ላይ በመካሄድ ላይ ያለው ወታደራዊ እንቅስቃሴ ሰፊ ጥቃት ለመክፈት ያመቻቻል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሚያንማርን በጎበኙበት ወቅት የጸጥታ ኃይሎችና በራሳቸው አነሳሽነት የሚንቀሳቀሱ ወገኖች ራሂን በተባለው ክፍለ ሀገር ውስጥ ሰፊ የጭካኔ ተግባር ይፈጽማሉ የሚለው ተአማኒ ወሬ እንዳሳሰባቸው ገልጸዋል። ይሁንና ማዕቀብ እንዲጣል እንደማይመክሩ አስገንዝበዋል። የተባበሩት መንግስታት ድርጅት በውዳኑ የሮሂንጋ ሙስሊሞች ላይ ይፈጸማል ስላለው የዘር ማጽዳት ተግባር ቲለርሰን ሲናገሩ በግለሰቦች ላይ ያተኮረ ማዕቀብ መጣሉ ተገቢ ሊሆን ይችላል፣ አጠቃላይ ማዕቀብ መጣል ግን ቀውሱን በመፍታት ረገድ ሲረዳ አይታየኝም ብለዋል። የውጭ ጉዳይ ሚኒስትሩ ይህን ያሉት ከሀገሪቱ መሪ አውንግ ሳን ሱቺ ጎን ሆነው ነው። ዩናይትድ ስቴትስ ለሮሂንጋ ስደተኞች ተጨማሪ 47 ሚሊዮን ዶላር እንደምትሰጥም በማስታወቅ ሚያንማር እንዲሳካላት እንፈልጋለን ብለዋል። በአጠቃላይ በያዝነው ዓመት አሜሪካ ለሮሂንጋ ስደተኞች የሰጠችው ገንዘብ 87 ሚሊዮን ዶላር ደርሷል።
ቻይና በያዝነው ሳምንት ወደ ሰሜን ኮሪያ ልዩ ልዑክ እንደምትልክ ታውቋል። ቻይና በቅርቡ ስላከናወነችው ብሔራዊ ኮንግረስ ከሰሜን ኮሪያ ጋር ለመወያየት ስትል የቻይና ኮሚኒስት ፓርቲ ውጭ ጉዳይ ኃላፊ ሶንግ ታውን በመጪው አርብ ወደ ሰሜን ኮሪያ እንደሚሄዱ ኦፊሴላዊው ሽንዋ የዜና አገልግሎት ዘግቧል። ዘገባው ስለ ጉብኝቱ ዝርዝር የገለጸው ነገር የለም። ቻይና ዋናዋ የሰሜን ኮሪያ የንግድ አጋር ነች። ቅርብ ዲፕሎማሲያዊ ግንኙነትም አላቸው። ከቅርብ ጊዜያት ወዲህ ግን የሁለት ሀገሮች ግንኙነት ውጥረት ተንጸባርቆበታል። ቻይና ሰሜን ኮሪያ በምታሳየው የእምቢተኛነት ባህሪ ደስተኛ አይደለችም። ሰሜን ኮሪያ የተጣሉባትን በርካታ ዓለም አቀፍ ማዕቀቦችን ችላ በማለት የኒውክሌርና የቦሊስቲክ ሚሳይል ሙከራዎች ማድረጓ ቻይናን አሳዝኗል። ስለሆነም ቻይና የተባበሩት መንግስታት ድርጅት በሰሜን ኮሪያ ላይ የጣለውን በርካታ ማዕቀብ ደግፋለች።
በመጨረሻም ቻይና በባህር ላይ ስለሚደረጉ አጨቃጫቂ ወታደራዊ ትርኢቶች ከ10 የደቡብ ምስራቅ እስያ ሀገሮች ጋር ስምምነት ማድረጓ ከአንድ ዓመት በፊት ተከፋፍሎ በነበሩት መንግስታት መካከል አዲስ የመተማመን መንፈስ መኖሩን ያሳያል ተብሏል። የቤጂንግና የደቡብ ምስራቅ እስያ ሀገሮች ማህበር መሪዎች በደቡብ ቻይና ባህር ግጭትን በሚያስወግድ ሕግ ላይ ለመነጋገር ባለፈው ሰኞ ፊሊፒንስ በተደረገው ጉባኤ ተስማምተዋል። 4 የደቡብ ምስራቅ እስያ ሀገሮችና ታይዋን በደቡብ ቻይና ባህር ውስጥ ይገባናል የሚሉት ክልል አለ። ቻይና ደግሞ 90% የኔ ግዛት ነው ትላለች። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን ወደ ቀጣይ ዘገባ እናልፋለን። ዜናዎቹ ወደሚተነትኑበት ማለቴ ነው። በኢትዮጵያ የተለያዩ ክልሎች የሚገኙ የዩኒቨርሲቲ ተማሪዎች በሀገሪቱ ካለው የጸጥታ ሁኔታ ጋር ተያይዞ ስጋት ካደረባቸው መቆየቱ ይነገራል። በአሁኑ ወቅት ስጋቱ በተለይ በመቱ ዩኒቨርሲቲ የመማር ማስተማር ሂደቱን አስተጓጉሏል። ከትግራይ ክልል የመጡ ከ100 የሚበልጡ ተማሪዎች ደህንነታችን አደጋ ላይ ወድቋል ሲሉ ትምህርት ቤቱን ለቀው ወደ ጋምቤላ ክልል ሄደዋል። ከሌሎች ክልል የመጡ ተማሪዎችም እንዲሁ ተሰብስበው የመማር ማስተማር ሂደቱ ካልተጀመረና ጸጥታ ካልተጠበቀ ወደ ትውልድ ቀያችን እንመለሳለን ብለዋል። የመቱ ዩኒቨርሲቲ ባለስልጣናትም የተፈጠረው ሁኔታ የመማር ማስተማር ሂደቱን ማስተጓጎሉን ገልጸው በዛሬው ዕለት ትምህርት እንዲጀመር አዘው ነበር። ማምሻውን እንደተረዳነው ግን በርካታ ተማሪዎች ወደ ክፍል ከመግባት ይልቅ ወደ መጣንበት መልሱን እያሉ ነው። ሄኖክ ሰማግዜር ዝርዝር ዘገባ አለው።
በኦሮሚያ ክልል መቱ ዩኒቨርሲቲ ዛሬም ትምህርት አልተጀመረም። ዛሬ ማምሻውን ከዩኒቨርሲቲው በስልክ ያነጋገርናትና ለደህንነቷ በመስጋት ስሟን መጥቀስ ያልፈለገች ተማሪ አስቀድሞ ከትግራይና ሶማሌ ክልል የመጡ ተማሪዎች በተከታታይ ትምህርት ቤቱን ጥለው ከወጡ በኋላ የሌሎች ክልል ተማሪዎችም መሰባሰብ ጀመሩ ትላለች።
በሙሉ ተሰብስበው ነበር አቃቸው ምናምን ይዘው ወጣው ማለት ነው። እና እንወጣለን አሉ። የግቢው ደግሞ አትወጡም ብሎ ያከለከለ ማለት ነው። ከዛ ሰበሰቧቸው። ፀሐይ ላይ ነው ያሉት ቀኑ፣ ጋምቤላዎችን አማራዎችን ማለት ነው። ከዛ ሳይበሉ ሳይጠጡ ቀኑ ሙሉ ይዋሉ፣ ሌሊትም እዛው በዛ ብርድ አድረው ፋት ላይ ከአማራ የሆነ የመጣ ሰው አለ መሰለኝ ዛሬ ጠዋት ማለት ነው። እና ዛሬ ሰብስቧቸው ነበረ። ገና ከስብሰባ የደቡቦችን ተሰብስበዋል፣ ሁሉም ተሰብስበዋል። ገና ምን እንደተባለ አላረጋግጥም፣ ግን ትናንት ያለው ነገር ያለ።
ተማሪዎቹ ያነሷቸው ጥያቄዎች ምን ነበሩ? በተለይ ከአማራ ክልል የመጡ ተማሪዎችን ስብሰባ የተካፈለችው ተማሪ ታስረዳለች።
በተማሪዎቹ የተነሳው በቃ ያለውን ትምህርት ልንማር ነው፣ ይህን ያህል ርቀት የመጣ ነው፣ እዚህ ደግሞ ትምህርት እየተሰጠን አይደለም፣ እዚህም በጀት አንጠርቱም ቤተሰቦቻችንም አናስቸግርም ወደ ቤት እንሄዳለን ከእናንተ ምንም አንፈልግም የተባለው። ዛሬ ጠዋት ደግሞ ክላስ እንዲገቡ ክላስ ካልገባችሁ በራሳችሁ ትምህርት እንደለቀቃችሁ ይቆጠራል ተብሎ ማስታወቂያ ቢነገርም ማንም ፈቃደኛ የሆነ የለም። ዛካ በጣም የሆነ የሚያስፈራ አይነት ነው ማለት ምንም ሆነ በቃ ሰላማዊ የሆነ ነገር አለ። ግርግ ይወጣል፣ ሰው ሻንጣው እያዘ ይወጣል፣ እንደገና የሚገባም አለ የሚወጣም አለ። በቃ ነው ወከባ።
ወደ ሳምንቱ መጨረሻ ነው ሰዳችሁ። ለሳምንታት ለደህንነታችን እንሰጋለን ያሉ ከትግራይ ክልል የመጡ ተማሪዎች በአንዳንድ ተማሪዎች ወከባ ድብደባና በክልሉ የጸጥታ ኃይሎችም ለእስራት የተዳረጉ ወገኖቻችን አሉ ሲሉ ግቢውን ጥለው ወጥተው ነበር የሰነበቱት። ለደህንነቱ በመስጋት ስሙን ያልጠቀሰ አንድ ተማሪ ከትግራይ ክልል የመጡ ተማሪዎች በሆቴል በፌደራል ፖሊስ ጣቢያና አሁን ደግሞ በጋምቤላ ዩኒቨርሲቲ ግቢ እንደሚገኙ ይናገራል።
በቃ ሞቶ 20 ማን ያለንበት ቦታ ደግሞ በጋምቤላ በግቢ ነው።
ተማሪዎቹ ተፈጠረ የሚሉትን የደህንነት ስጋት ምን እንደሆኑ በዝርዝር እንዲያስረዱ ጠይቀናል።
እናንተ ሌላ ነገር አላችሁ ቦምብ ነገር ምናምን አላችሁና እንደዛ አይነት ተብሎ በቃ ህይወታችን ስላሰጋን ነው ያጣው። እኔ ራሱ ጓደኛዬ ነው ባንዲራ የተደረገለት ልጅ የሆነ ባንዲራ የኦነግ ባንዲራ አላ ተገኝተዋል ደርሞ ውስጥ ማን እንዳስቀመጠው አይደለም እና ከውጭ ነው ባንዲራ ተገኝቶበታል ምናምን ተብሎ ታሰረና በዛ በኩል እኔ ራሴ ለአንድ ቀን ታሰሬ ነበር። አብረን እሱ ጋር ፎቶ ተነስተው ስለነበር ጓደኛው ነው ምናምን ተብል አሉና በዛ ታሰሬ ነበር።
የት ሀገር ልጅ ነው ጓደኛ የምትለው?
እኛ ጋር ትግራይ
በጋምቤላ ዩኒቨርሲቲ ግቢ ውስጥ እንደሚገኙ የተናገሩት ተማሪዎች የትምህርት ሚኒስቴር ተወካይ ሁኔታዎች ሲረጋጉ ወደ መጡ እንደሚመለሱ እንደገለጹላቸው አስረድተዋል። ከጋምቤላ በቀጥታ ወደ አዲስ አበባ በአውሮፕላን የተጓዘች አንዲት ተማሪ በዩኒቨርሲቲ ውስጥ የሚታየው የጸጥታ ችግር ከባድ ስጋት ስለፈጠረባት ትምህርቷን ወደፊት መቀጠሏን ትጠራጠራለች።
በጣም ከባድ ችግር ነበር ያኔ ተማሪ ለተማሪ ማስጠንጠሪያ ሲያሳድር ካልቸሩምክ ያለቱ አታምም እንደሚያደርግ ማለት ነው። ሲቀጥል ደግሞ ተማሪዎቹ እንዳልክ የኦሮሚያ ክልል ምስሎች ዋስትና የለንም እነሱ ይውጡልን ምናምን ተብሎ ተነሳ። ሲቀጥል ደግሞ በቃ የትግራይ ተወላጆች ምንም ባላረጉት ነገር የሆነ መወንጀል እንደዚህ እንደዚህ ስለት ይዘው ነበር የተባሉ ልጆች አሉ። ባንዴራ ደግሞ የታሰረው ልጅ ያልኩት ማለት እንትን እንደሚለው ከተውበት ነው ሎከር ውስጥ ማለት ነው አውቀው እሱን ለመወጀል ልጅ እሱ ባለም ታምር የሆነ ባንዴራ ሎከር ውስጥ አይገኝም ሲጀመር ማለት ነው።
ታውቂዋለሽ?
ለመወንጀል ያክል ነው እንትን
ታውቂዋለሽ?
አውቃለሁ። ታጉት ይባላል። ኤፍሪካል 5ኛ ዓመት ተማሪ ነው።
እሺ፣ ከዛ በኋላ ምንድን ነው የተፈጠረው ካምፓስ ውስጥ? ያኔ
ማለት ሲጀመር ከሶማሌዎች ጋር ነበር ችግር ማለት ነው። ያው ክረምት የሆነ ችግር አልነበረ ኦሮሚያና ሶማሌ ማለት እነሱ ይጥልን ምናምን ተባለ። ቀስ ከሳምንት በኋላ ደግሞ ወደ ትግራይ ተወላጆች መጣ። ሲጀመር ማለት ነው ሁሉም የትግራይ ህዝብ መንግስቱን ይደግፋል ብለው ስለሚያስቡ ነው። በቃ እኛ ላይ ጥላቻ አለባቸው ሲጀመር ማለት ነው። እኛ የመንግስት እንዲሆን ነው አድርገው የሚያስቡ። ሁላችንም መንግስት እንደምንደግፍ የኢህአዴግ አባላት እንዲሆን ምናምን ነው የሚያስቡ።
በመቱ ዩኒቨርሲቲ የሁለተኛ ዓመት የኮምፒውተር ሳይንስ ተማሪ እንደሆነ የገለጸው የኦሮሚያ ተወላጅ በተለይ የክልሉ ልጆች ያደረባቸውን የጸጥታ ስጋት ሲያስረዳ
ፌደራል አጋዚ ግብ ገብተዋል አጋዝ ምናምን ስለገቡ እኛማ ፈርተው ወጣን። አወጣል እኔ ጋር።
ለምንድን ነው የወጣችሁበት ምክንያት? ከመቼ ጀምሮ ነው የወጣችሁት?
ቆያል በቃ እስካሁን መቱ ዩኒቨርሲቲ ከገባን በኋላ እስካሁን ትምህርት ምንም የለም። እስካሁን አልጀመርህም ሰላም ምናምን የለም። በቃ አሁን እኛ እንደበድበዋል እንገለዋል ስለሆነ ስለዚህ በቃ እኛ ፈርቶን ነው የወድ በቃ ራሱ።
የመቱ ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ቂጤሳ ጨመዳ የተወሰኑ ተማሪዎች ግቢውን ጥለው መሄዳቸውን ገልጸው በክልሉ ባለስልጣናትና የሀገር ሽማግሌዎች ሁኔታውን ለማረጋጋት ስራ መጀመሩን ተናግረዋል።
ጆሌኒ ሰባ ትግራይ ከንታን ዩኒቨርሲቲ ከነከ ሲጂሩ ከንበረከን የሮ ለማ
የትግራይ ተወላጅ የሆኑ እዚህ ዩኒቨርሲቲ ውስጥ የሚማሩ አሉ። እዚህ ከተማ ውስጥ ታዲያ ባንዲራ ተያዘ፣ ቦምብ ተያዘ ተብሎ ሁለት ጊዜ ሲወራ ግቢ ውስጥ ያሉ ተማሪዎች መፍራት ጀመሩ። በዩኒቨርሲቲ ውስጥ የተማሪዎች ዶርም ይፈተሽ ብለው ተማሪዎች ስለጠየቁ ለአንድ ቀን መኝታ ክፍሎቻቸው ተፈተሹ። ከዚያ በኋላ የተወሰኑ የትግራይ ተወላጅ የሆኑ ተማሪዎች ግቢውን ጥለው ወጡ።
የተማሪዎች መኖሪያ ክፍሎች ፍተሻው ይላሉ ያነጋገርናቸው ተማሪዎች ሁሉንም ያካተታል ነበር።
ፍተሻ ግን ለሁሉም ተማሪ አይደለም። ያው ለትግራይ ተወላጆች ምናምን የሆነ ነበረ።
ባይንሽ ተመልክተሻል አንቺ?
አዎ።
በዘገባችን ያነጋገርናቸው ሁሉ በግቢው ውስጥ የኦነግ ባንዲራ ተገኘበት ተብሎ ከተወነጀለ አንድ ተማሪ ውጪ ፈንጂ አልተያዘም አልተገኘም። ይህንን አስመልክቶ ሁለቱ ተማሪዎች እንዲነጋገሩ አድርገናል።
ተማሪ ውስጥ ቦምብ ተያዘዋል፣ ግቢ ውስጥ ባንዲራና አንዳንድ ልጆች ተያዘዋል እንባል ያለ።
እስኪ ይህንን በተመለከተ ደግሞ ከአዲስ አበባ ለደህንነቷ ሰግታ አዲስ አበባ ነው ያለችው፣ ስሟ እንዲጠቀስ አልፈለገችም፣ አብራህ የምትማር ተማሪ ነች። እስኪ ባንቺ በኩል ያለውን እንስማ።
ሲጀመር ቦምብ ምናምን የተባለው ወሬው ራሱ የተናፈሰ ወሬ ነው እንጂ ሲጀመር አንድ ትግሬ እንትን ስለት ይዟል ተብሎ ጫካ ሁላ እንትን ተበጥሯል ምናምን እዚህ ጋር ጥሎታል ምናምን ተብሎ ማለት ነው የተደረገ የተወራ ወሬ ነበር። አንድ ትግሬ ቦምብ ያዘ ሲባል በቃ ይዟል ምናምን ተብሎ እነሱ ራሱ ከመፍራታቸው እንደዚህ ከስጋታቸው የተነሳ ነው እኛንም ለማሳደድ ውጡ ለማለት ምናምን የደረሰው ሲጀመር ማለት ነው። ግን እስኪ ማን ነው አንድ ተማሪ ይሄ ቦምብ ይዟል ተብሎ ሲወራ ስለእውነት ለማረጋገጥ እንትን ያለ ተማሪ አለ? የለም ሲጀመር ማለት ነው። ከዛ ተይዞ ነው ሲቀጥል ደግሞ መንግስትና ትግሬ ምንድን ነው የሚያገናኘው ሲጀመር ማለት ነው።
ጉዳዩን በቅርበት የሚከታተሉ የመቱ ከተማ ኗሪ የጸጥታ ችግሩን ለመፍታት የዩኒቨርሲቲው ባለስልጣናት እየወሰዱት ያለው እርምጃ ሁኔታዎችን እንዳባባሰ ይናገራሉ።
መጀመሪያ ነገሮችን እያዩ ይሄን ተማሪ ምንድን ነው የሚያበሳቸው? ምንድን ነው ማድረግ የሚቻለው? እነዚህ ተማሪዎች የሄዱበትን ምክንያት ይታወቃል። ከዚህ በፊት ችግር ፈጥሯል። ህዝቡ በሰላም እየኖረ እነሱ ሌላ መንገድ በመሄድ የአካባቢውን የተማሪውን ዩኒቨርሲቲውን ማህበረሰብን አደጋ ላይ የሚጥል ድርጊት የፈጠሩት ይሄ ነው ተማሪውን እንዲያበሳጭ ያደረገው።
በኢትዮጵያ የሚታየው የፖለቲካና የጸጥታ ችግር በዩኒቨርሲቲ የሚገኙ ተማሪዎችን ኑሮና የመማር ማስተማር ሂደቱን እያወከ መሆኑን ጉዳዩን የሚከታተሉ እንደዚሁም ተማሪዎቹ ያስረዳሉ።
በዛ ተነሳና እዛ የእኛ ልጆች ወይም ደግሞ የኦሮሚያ ክልል ልጆች እዛ እየተገደሉ ነው ሶማሌ ክልል። ስለዚህ ተማሪዎች እዛ መሄድ የለባቸውም። ጅጅጋ ኦር ሌላ ሶማሌ ክልል ያሉት ተማሪዎች ወደ ክልላቸው ወይም ደግሞ ሌላ ክልል መመለስ አለባቸው ብለው ሰልፍ ወጡ የኦሮሚያ ክልል ተማሪዎቹ። ከዛ እንደዛ ካልተደረገ ተማሪዎች ካልተመለሱ ክላስ አንጀምርም ምናምን ተባለ። ያው እንደሚፈልጉት ተደረገላቸው። ከዛ ትንሽ አንድ ሁለት ቀን ክላስ ጀመርን። ከዛ በኋላ ደግሞ ልጁ የሆነ ወሬ ሲናፈስ እንደዚህ ትግሬዎች ጎንዙ ይዟል ምናምን ሲባል ዝም ብሎ ወሬ የተናፈሰ ወሬ ነው። ከዛ ወደ እኛ ደግሞ
ከተማሪዎቹ እንደተረዳ ነው በመቱ ዩኒቨርሲቲ በተለይ ከሁሉም ማህበረሰብ ስጋት ተፈጥሯል። ተማሪዎቹ እንደሚሉት የሶማሌና የትግራይ ክልል ተማሪዎች ለደህንነታችን ሰግተናል ሲሉ፣ ከሌሎች ክልሎች ማለት አማራ፣ ደቡብ፣ ጋምቤላና ሌሎች ክልሎች የመጡ ትምህርት አለመጀመሩ ያሳስባቸዋል፣ ደህንነታችን ይጠበቅ እያሉ እየጠየቁ ነው። የኦሮሚያ ክልል ተማሪዎች ደግሞ የጸጥታ ኃይሎች ወደ ግቢ ሲገቡ ወከባና እስራት ይደርስብናል ሲሉ መለዮ ለባሽ አይፈልጉም። በክረምቱ ወቅት በሶማሌ ክልል ያስተምሩ የነበሩ የኦሮሞ ተወላጅ መምህራን ለደህንነታቸው በመስጋት ወደ ጅጅጋ ዩኒቨርሲቲ ግቢ መሸሻቸውን ተከትሎ ተማሪዎች በዚህ ዓመት የኦሮሚያ ተማሪዎች ማለት ነው በዩኒቨርሲቲው ለመማር የጸጥታ ስጋት እንዳላቸው ካስታወቁ በኋላ በክልሉ መንግስት ኦሮሚያ ውስጥ ባሉ ከፍተኛ የትምህርት ተቋማት እንዲመደቡ ውሳኔ ተላልፏል። ከውሳኔው አስቀድሞ አንድ ንጉሴ ግርማ የተባለ የኦሮሚያ ተወላጅ ተማሪም ትምህርት ቤት ሄዶ በጸጥታ ኃይሎች በጥይት መመታቱ ተዘግቧል።
አድማጮች፣ ይህ በእንዲህ እንዳለ የመቱ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ሀብታሙ የሥራ መልቀቂያ ደብዳቤ አስገብተዋል። ለምን? ሄኖክ ሰማግዜር አሁን ማምሻውን አነጋግሯቸው ነበር።
ግቢ ውስጥ በነበረ ችግር ምክንያት ልጆች ወጥቶ ነበረ። ከመቱ ዩኒቨርሲቲ እየሾለኩ ወደ ጋምቤላ ሄደው ነበር ልጆች። እነዚህ ልጆች በቃ ተከፍተው ሄደዋል። ከመጡ ተግባብቶ ከኛ ጋር የተሰጣቸውን የልመና ሂደትና የማስተማመኛ ሂደት ሰምተው ከመጡ በኋላ እስቲ ሰብሰብ ብለን ደግሞ ተማሪዎቹም ነፃ እንደሆኑ ከተማሪ ከኦሮሞ ተማሪዎች ከተማሪዎች ግሩፕ ሰላም ፎረም ይባላል፣ ስቱደንትስ ካውንስል አለ፣ መምህራንን ይዘን አባገዳችን ይዘን የዞን ጸጥታ ይዘን የሀገር ሽማግሌዎች ይዘን እና አስተዳደር ክፍሉ ይዘን ኮንፊደንስ እንዲኖራቸው እና ከግቢ ውጭ ወደ ግቢ ሲመጡ ሰብሰብ አድርገን ውጭ በአዳራሽ ውስጥ ወያይተናቸው፣ በል እንግዲህ እኛ ከእንግዲህ ምንም ነገር አትሆንም፣ በቀጣይ ወደ ዩኒቨርሲቲያቸው ተመልሳችሁ ስራችን ስሩ ብለን ልጆችን ወደ ግቢ እንሸኛለን። ከከተማ ነው ያለው መጀመሪያ
እሺ
በአውቶቡስ ነው ከጋምቤላ የመጡት ልጅ ሰዎች ከዛ እነዚህ ልጆች መምጣታቸው ራሱ ደስ ብሏቸው እየጨፈሩ ይገባሉ ወደ ግቢ ከዛ ነው ተፈትዬ ሲሄድ ግቢ ችግር እንደተፈጠረ ደማየው ምንድነው ችግር የተፈጠረው የኦሮሞ ልጆች የተወሰነ ግሩፕ እንዴ ምንድነው የሚሉት አሁን በፊት እኛ ምን እናደርጋቸው ሄዱ ሄዱ በኋላ ደሞ አሁን ምን አይተው ሄዱ ለምን ተመለሱ እዚህ የነበሩት ምን ሆኑ የሚል አይነት ዝም ብሎ አለ አለ የጨዋት ነገር ያስነሳሉ በቃ የተቃውሞ አይነት ነገር መጀመሪያ ብርግጥ ተስማምተን ነበር ከዛ በኋላ ልጆቹን የያዘው መኪና ዙሮ ይወጣል ተግቢ በቃ በጣም ደነገጥኩኝ እኔ በጣም ደነገጥኩ እጅግ በጣም ደነገጥኩ እኔ ልፋታችን ብዙ ነበር ለዚህ ልጅ ወደዛ ለማሳመሮ ለማምጣት እኛ ብቻ ሳይሆን የፌደራል አካላት በጣም ብዙ አካላት ተሳትፈውበት የማሳመን ስራ ነበር የተሰራው ዲያ ደረሰ በኋላ እንደገና ደግሞ ሪቨርስ ሲያደርግ በጣም ተናደደ ሰማኝና እኔ በቃ ምን ማድረግ አለብኝ እኔ እሱ ነው ስለሱ ነው ማስበው ከሱ እያሰብኩ ያለው ልጅ እንግዲህ ሰልፍ ነገር ከአንድ ሰዓት በኋላ ነው ከምሽቱ አንድ ሰዓት በኋላ ስለሆነ ጨለምለም ብሏል በሉ እንግዲህ ልጆች ልክ አልሰራችሁ ባካችሁና በሉ ተረጋጉ ነው ወደዶም ግቡ ያልኩ እስከ 4 ሰዓት 5 ሰዓት ጋር ቆየሁ ግቢ ከነሱ ጋር ቆየሁ እነዚህ ልጆች ደግሞ በጋምቤላ የመጡት ምግብ አልበሉም ምንታ የላቸው እንደገና ምንታና ምግብ ወደዛ ትራንስፖርት እንዲሆን አረፍ እና ልጆቹ ጋር አግኝቼ ወደ ቤት ሳልገባ ነው እዛ ቆሜ በቃ ያለው ነው ውዥን ብር ትመጣል ዳውን ታደገ ማለት ጀመሩ እዛው እነሱ ጋር ቆሜ ነው ማታ ነው ብቻዬን እዛ ይቅርታ ክፍልም አለ በርግጥ እኔ ደግሞ ልጆችን ፈርቻለሁ በጣም ነው የምቀርባቸው ኤክስትሪምሊ ነው የምቀርባቸው ከዛ ማድረግ ጠዋት ሰላም አይሰል እዛው ግቢ ውስጥ ነው ኢሹ ምንድነው ታደሰ ወርዶ ሌላ ሰው መሆን አለበት
አድማጮች በዚምባብዌ ወቅታዊ ሁኔታ ላይ ያተኮረው የዕለቱ አብይ ርዕስ ደርሶናል ከዜናዎቹ እንደሰማችሁ ዚምባብዌው የረጅም ጊዜ መሪ ሮበርት ሙጋቤ ዋና ከተማይቱ ሐራሬ ውስጥ በቁም እስር ላይ መሆናቸውን የደቡብ አፍሪካው ፕሬዝዳንት ጄኮብ ዙማ አረጋግጠዋል። ሮበርት ሙጋቤ ከ37 ዓመታት የፕሬዝዳንትነት ዘመን በኋላ ወታደራዊ ድጋፍ ባለው እንቅስቃሴ ዛሬ ከመንበረ ስልጣናቸው ተገፍተው ወጥተዋል። ከተለያዩ ምንጮችና ተንታኞች የተገኙ መረጃዎችን አካቶ ሰለሞን አባተ ተከታዩን አዘጋጅቷል።
የሮበርት ሙጋቤ የ40 ዓመታት ግድም ሥርዓተ መንግሥት ያከተመ ይመስላል። በአንድ ወቅት ታማኛቸው የነበሩት የጦር ጀነራል የመንግሥቱን የቴሌቪዥን ጣቢያ ተቆጣጥረው የ93 ዓመቱን አዛውንት ፕሬዝደንትና ባለቤታቸውን በጥበቃ ሥራ ውለዋቸዋል። የጦር ሰራዊቱም ፓርላማውን ከቧል። ሮበርት ሙጋቤ እኮ አብዮተኛ፣ የነጻነት ተዋጊ፣ ጀግናና አርበኛ ሆነው ተወድሰዋል። በእድሜ ዘመናቸው በ1917 ዓመተ ምህረት በኢትዮጵያ የዘመን አቆጣጠር ያኔ ሮዴዣ ትባል በነበረች ግዛት ውስጥ የተወለዱት ሮበርት ጋብርኤል ሙጋቤ በ1967 ዓመተ ምህረት ከፍ ወዳለው የፖለቲካ አመራር ዘለቁ። ያኔ ታዲያ ምሁሩና የቀድሞ አስተማሪ ሮበርት ሮዴዣን ቀፍድዶ ከያዛት የነጭ የበላይነት አገዛዝ ጋር ጉሮሮ ለጉሮሮ ተናንቀው ዱር የወጡት የተራዘመው የነጻነት የሽምቅ ተዋጊ አርበኛ ሮበርት ገና ከእስራት መፈታታቸው ነበር። በሁከተኛነት ተፈርዶባቸው ለ10 ዓመታት ዘብጥያ ወርደዋል።
የህዝብ መሪ ለመሆን አቋራጭ መንገድ የለም። ነጻነታችንን ለመቀዳጀት አቋራጭ እንዳልነበረ ሁሉ ረጅሙን መንገድ መጓዝ ይገባናል።
1973 ዓመተ ምህረት በዚህ ዘገባ ውስጥ ተለይቶ ካልተጠቀሰ በስተቀር ጊዜ የተጠቀሰው በኢትዮጵያ ዘመን አቆጣጠር ነው። አዲሲቱ ዚምባብዌ ተወለደች። ሮበርት ሙጋቤም የወጣቱ መንግስት ጠቅላይ ሚኒስትር ሆኑ። በእነዚያ የመራሄ መንግስትነት ስልጣን ዘመናቸው የመጀመሪያ ዓመታት ታዲያ ሙጋቤ በሳል ቆራጥና ተጨባጭ በተባለ የአስተዳደር አያያዛቸው እጅግ የተሞገሱ ብዙ የተዘመረላቸውና የተጨበጨበላቸውም ሆኑ። እናም ወራት በወራት ዓመታት በዓመታት ላይ እየተደራረቡ በመጡ መጠን በቀጣዮቹ 10 ዓመታት ውስጥ እኒያ ብልህ መሪ የስልጣናቸውን መደላደል እያጠናከሩ ቀጠሉ። በተቃዋሚዎቻቸው ላይም በጭካኔ የታጀበ ብተና ማሳደድና ሁከትን አበረቱ። በሽሆች የሚቆጠሩ ዚምባብዌያውያንም ሕይወቶች በዚያ ውስጥ ረገፉ። የዓለም አይኖች ዛሬ ሐራሬ ላይ ናቸው። የዛሬቱ ዕለት ሐራሬ ላይ እንደምትመጣ ማንም አያውቅም ነበር። ይህቺ ቀን እንደምትመጣ ግን ሁሉም ሰው ያውቅ ነበር። ጋዜጠኞች ሲናገሩ አንደበታቸው እንዲዘጋ ተደርጓል። በቅርብ ዓመታት ውስጥ በሚሊዮን የሚቆጠሩ ዚምባብዌያውያን ወደ ጎረቤት ደቡብ አፍሪካ እየተሰደዱ ከለላና ጥገኝነትን ሊሽወጥተዋል። ዛሬ በዛሬቱ ዕለት የዚምባብዌ ዕጣ ምን ሊሆን እንደሚችል ለመገመት በሚያስቸግር የመጨረሻ መጀመሪያና የመጀመሪያዎች መጀመሪያ ላይ ትገኛለች። በዕድሜም በእጅጉ የበለጠጉት ፕሬዚደንት ምክትላቸውን ኤመርሰን ምናንጋዋን ባለፈው ጥቅምት 25 ያባረሩ ጊዜ ፍቅር በራቃቸው ባለቤታቸው በግሬስ ሙጋቤም ወንበሩን ለመሙላት ባሰቡ ጊዜ የሰራዊቱ አለቃ ከፋቸው፣ ተቆጡ። መሪው የተባራሪውን ምክትል ፕሬዚደንት ምናንጋጓን ደጋፊዎች ማዋከብና ማባረርን ካላቆሙ ሰራዊቴን ይዤ ሐረር እገባለሁ አሉ። ትናንት ማክሰኞ ኅዳር 5 ይህ ሁኔታ አሉ የዓለም አቀፉ ግጭትና ቀውስ አነፍናፊና መፍትሄ አፈላላጊ ቡድን ICG ተንታኝ ፒየር ፒጉ።
Something obviously had to give, particularly over the last week and the last few days when the situation has become a lot more.
ባለፈው ሳምንት ጥቂት ቀናት ሁኔታው አብስቶ እየተበላሸ ሲመጣ አንዳች ነገር እንደሚወለድ እኮ ግልጽ ነበር። ጣልቃ ገባለሁ ያሉ ጊዜ ብዙ ሰው እንዲያው ልፍለፋ ቢጤ ነገር መስሎት ነበር። አይገቡም፣ ሙጋቤም ስልጣናቸውን የሙጥኝ እንዳሉ ይዘልቋታል እንጂ ፍንክች አይሉም፣ ምንም ቢመጣ ያከሽፉታል ያሉ ብዙ ነበሩ።
ለካስ የዚምባብዌ ጦር ዋና አዛዥ ጀነራል ኮንስታንቲን ቾንጓ ልፍለፋ አልነበረም ያደረጉት። ረቡዕ ኅዳር 6 2010 ዓመተ ምህረት ዛሬ ወታደሩ ያሉትን ፈጸሙ። ትናንት ሐራሬ ውስጥ ያጓሩ የነበሩ ዛሬን ነጋ አልነጋ ብለው ማልደው በመንግስት ላይ የሚገኘውን የሀገሪቱን በመንግስት እጅ ላይ የሚገኘውን የሀገሪቱን ቴሌቪዥን ጣቢያ ተቆጣጠሩና የጦሩ ቃል አቀባይ የሆኑት ሜጀር ጀነራል ሲቡሲሶ ሞዮ ዚምባብዌን ክው ያደረገ የዓለምን ጆሮዎች ድንገት ያቀና መግለጫ ሰጡ።
ኮሚሬድ አራጄ ሙጋቤ and his family are safe and sound and their security is guaranteed.
አራጄ ሙጋቤና ቤተሰባቸው በጥሩ ሁኔታ ላይ ይገኛሉ። ደህንነታቸው የተጠበቀ ነው። እኛ ያነጠጠርን ያለኑ ራሳቸውን ከበዋቸው የኖሩ ወንጀለኞችን ሲፈጽሙ የነበሩ በሀገሪቱ ውስጥ ማህበራዊና የመጣኔ ሀብት ጉስቁልና እንዲበዛ ያደረጉ ወንጀለኞችን ፍትህ ፊት ማቅረብ ነው።
ገዢው ዛኑ ፒኤፍ ከአስር ቀናት በፊት በሙጋቤ የተባረሩት ምናንጋጓን እመልሳለሁ ብሏል። ሕገ መንግሥቱም እንደሚቀጥል ቃል ገብቷል። እነሆ ዚምባብዌ በሚባል መድረክ ላይ ድራማው ተጀምሯል እያሉ ነው የግራና የቀኝ ተንታኞች። ሮበርት ሙጋቤ መሬት ከነጭ ገበሬዎች ነጥቀው መሬት ለሌላቸው ጥቁሮች ለመሸንሸን የወሰዱት እርምጃ ዚምባብዌን ከዳቦ ቅርጫትነት ወደ ባዶ ቅርጫትነት ለውጧታል እያሉ የሚነቅፉ ብዙ ናቸው። የዚምባብዌ የገንዘብ ግሽበት በመቶና በሺህ መቶኛዎች ያናጠረ ሆነ። የዚምባብዌ ዶላር ወደቀ፣ ዋጋ አጣ፣ ከምንዛሪው ገበያ ወጣ፣ ሥራ አጥነት አገሪቱን ዋጣት። የዛሬ 9 ዓመት አካባቢ ዚምባብዌ ባካሄደችው ፕሬዝደንታዊ ምርጫ የመጀመሪያው ዙር የተቃውሞው መሪ ሞርጋን ቻንግራይ ሙጋቤን የማሸነፋቸው ዜና ፓርቲያቸውን ዛኑ ፒኤፍን ራሳቸውን ፕሬዝደንቱንም በእጅጉ አስደነገጠና በተቃዋሚዎቻቸው ላይ የበረታ ሽብርና ሁከት እንዲነዙ አነሳሳቸው። ይህ ማሳደድ ቻንግራይ ያኔ ራሳቸውን ለማግለልና በሁለተኛው ዙር ላለመወዳደር ወደ መገደድ ወሰዳቸው። እነሆም ስልጣን ለሙጋቤ ጸናች። ከአራት ዓመታት በኋላም በ2005 ዓመተ ምህረት ዚምባብዌ ባካሄደችው ምርጫ ሙጋቤ እንደገና አሸነፉ ተባለ። በዚያን ጊዜ እኮ ታዲያ ዚምባብዌ ድሮ የመከራ ምድር፣ የጭንቀት የዓለም ጭንቀት ሆና ነበር። ሙጋቤም ከተለመዱት የአፍሪካ አምባገነኖች አንዱ ናቸው ሲል ዓለም መስክሮና ደምድሞ ተቀምጧል። አምባገነን አገዛዙ በሙስና በምጣኔ ሀብት ዝርክርክነትና ብክነት የተጨማለቀ ለተቃውሞ ትዕግስት፣ ልቦናና ብልህነት ጨርሶ የጠፉበት አምባገነን። ዓለም የሚሰማውን መናገር ጀምሯል። የአሪዞናው ሪፐብሊካን የህግ መወሰኛ ምክር ቤት አባል ጄፍ ፍሌክ ለቪኦኤ በሰጡት ቃል ዛሬ የነገሮች አካሄድ መፈንቅለ መንግስት ይመስላል ብለዋል። ሮበርት ሙጋቤንም እጅግ ለረጅም ዓመታት ያገለገለ ወንበዴ ብለው ጠርተዋቸዋል። ለመሆኑ ዚምባብዌ ምን ትሸታለች? በሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩን ዶክተር ጌታቸው መታፈሪያን ማምሻውን ጠይቄያቸው ነበር። በነገራችን ላይ ፕሮፌሰር ጌታቸው ዚምባብዌን በአካልም ያውቋታል።
አዎ፣ አንድ ሁለቴ ተመላሽቻለሁ። ነጻነታቸውን ካገኙ በሁለተኛው ዓመት።
እሺ።
ከዛ በኋላም ደግሞ እንደዚሁ ተመላልሻለሁ።
በቅርብም ያውቁታል ማለት ነው ዚምባብዌን?
በቅርብ አውቃለሁ። በጣም ጥሩ ሀገር ነው።
ምንድነው እስቲ የዚህ የትናንትናና የዛሬ ሁኔታ የሚመስለው በቅርብ ተከታትለውት ከሆነ?
እንግዲህ ዋናው የዚምባብዌ ችግሩ ፕሬዚዳንት ሙጋቤ በእድሜም ገፍተዋል። ፍጹም ስልጣንና ለብዙ ዓመት መግዛት ደግሞ ብዙ ያባልጋል እና በተለይ የመጀመሪያ ሚስታቸው ከሞተች በኋላ ሳሊ፣ አሁን በቅርቡ ያገቧት ግሬስ ሙጋቤ የምትባለዋ በንግዘት ብልጭልጭ ነገር በመውደድ የተጠላች ነበረች፣ የማትወደድ ነበረ። እሷንም ደግሞ ለፕሬዚዳንትነትም ለምክትልም ለመሾም የሞከሩን የሚባልም ስጋት ነበረ። እና እነዚህ ሁሉ ተደማምሮ ነው እንግዲህ ትላንትናውን ሙጋቤ ላይ ጦር ሰራዊቱ መነሳትን።
ለነገሩ እኮ የዚምባብዌን የፖለቲካ አየር ስንመለከተው በተለይ ዛኑ ፒኤፍ ያንን ያህል የጠነከረ እጆችና ክንዶችን አሳርፎ በፖለቲካው ላይ የሚነቃነቅ አይመስልም ነበረ። ይሄ ለውጥ አሁን የመጣው ቀደም ሲል ከነበሩት ሁኔታዎች እንደምንገነዘበው ከውጭ ሳይሆን የራሳቸው ታማኝ ይባሉ ከነበሩ ጀነራል ነው የመጣው። ይሄ ሁኔታ በራሱ በዛኑ ፒኤፍ ፓርቲ ውስጥ መከፋፈል እንዳለ የሚያሳይ ይመስሎታል?
አሁን ዚምባብዌ አፍሪካን ናሽናል ዩኒየን ፓትሪዮቲክ ፎርስ እንግዲህ ዛኑ ፒኤፍ የሚባለው እዛ ውስጥ ከሙጋቤ ጋር ተሰልፈው ነጮቹን አገዛዝ ለማስወገድ የተሰለፉ ምክትል ፕሬዚዳንቱ ነበሩ፣
ምናንጓ ማለት ናቸው።
እና በሰኞ ዕለት ነው መሰለኝ ኤመርሰን ምናንጓን ፕሬዚደንት ሙጋቤ አንተ በእኔ ላይ ኩብዴታ ልታስነሳ ነው፣ መፈንቅለ መንግስት ልታስነሳ ነው ብለው ከስልጣናቸው አባረሯቸው። እሳቸውም በጎረቤት ሀገር ውስጥ ነው የሚኖሩት እና በእሳቸው ፈንታ ሚስታቸውንም ለማምጣት ነው ተብሎ ስለሚወራ እሷም ደግሞ በጣም የማትወደድ ስለነበረ በዚያን ጊዜ ነው ወታደሩ የጦር ኃይሉ ተነቃቃውና እነኚህ ሰውዬ በስልጣናቸው ይህን ያህል ተነስተው አምባገነን የሚሆኑ ከሆነ ጦር ኃይሉ እርምጃ ይወስዳል የሚል የጦር ኃይሉ ኃላፊ በቀደም አስተዋውቆ ነበር። ይህንን ኮንስታንቲኖስ ቺናንጋ የሚባለው
ጀነራሉ
ፖለቲካ ፓርቲ ውስጥ የነበረው መጥፎ ዝቀትን የሚያሳይ ነው። ይህም የተነሳው ፕሬዚዳንቱ እና አምባገነን እየሆኑ ስለሄዱ ነው በጠቅላላው።
በነገራችን ላይ በጦር ኃይሉ የሚወጡ መግለጫዎች ኩዴታ አይደለም ያካሄድ ነው፣ ወታደራዊ መፈንቅለ መንግስት አይደለም ያካሄድ ነው፣ ሰላማዊ ለውጥ ነው እያሉ ነው። እርስዎ እንደ አንድ የፖለቲካ ምሁር ምን ያህል ያምኑታል ይህንን አባባል?
ይህንን ቋንቋ ይህንን ቃል ብዙ ጊዜ ሰምተናል ከብዙ አገራት። ኩዴታ አስነስተናል የሚባል ነገር የለም። ከጊዜ በኋላ ነው ስልጣናቸውን እየጨበጡ በሚሄዱበት ጊዜ ሁልጊዜ ናይጄሪያም ቢሆን ኢትዮጵያም ሌላም ቦታ ይህንን ቤት ካጸዳን በኋላ እኛ ወደ ጦር ሰፈራችን ነው የምንመለሰው እያሉ ያንን እንጉርጉሮ እያሰሙ ነው ብዙዎቹ እንግዲህ ለብዙ ዓመታት የነበሩት ስልጣን ላይ። እና የዚምባብዌም ከዛ የተለየ መስሎ አይታየኝም። ምናልባት ሁለት ነገር ሊሰራ ይችላል። አንደኛው ጦር ኃይሉ ስልጣኑን ጨንድዶ ከጊዜ በኋላ ጊዜያዊ መንግስት እፈጥራለሁ ሊል ይችላል አንደኛ። ሁለተኛ ደግሞ ከስልጣን የተባረሩትን በወታደሩ በጦር ኃይሉ የሚወደዱትን ምክትል ጠቅላይ ፕሬዚዳንት የነበሩትን ኤመርሰን ምናንጓን መልሰው ለተወሰነ ጊዜ ስልጣኑ እንዲረከቡ ሊያደርጉ ይችላሉ።
እሱን ነው አሁን እንደውም ቃል እየገቡ ያሉት ዛሬ የሚሰሙት እነሱም። እንግዲህ ምን ይመስልዎታል የዚምባብዌ ዕጣ ፈንታ?
ዚምባብዌ ትልቅ ሀገር ነች፣ ሀብታም ሀገር ነች። በዚምባብዌ ውስጥ የሚደረጉ ሽኩቻዎች ለምሳሌ ለሶስት የተከፈሉ ናቸው። ጦር ኃይሉ በአንድ በኩል አለ፣ ኤመርሰን ምናንጓን ደግሞ የሚደግፉ አሉ። ሁለተኛ ሶስተኛ ደግሞ ባለቤታቸውን ግሬስ ሙጋቤን የሚደግፉ አሉ። በእነዚህ መካከል ነው እንግዲህ የፖለቲካ ፍትጊያው። ሌላ ደግሞ ወጣ ብሎ በዛ አካባቢ ደቡብ አፍሪካ ታላቅ አገር ነች። ዚምባብዌ ውስጥ አንድ ቀውስ ከተፈጠረ እሷንም የሚያናጋት ነው። ሬፊውጂዎች ወደዛ ይመጣሉ እና እነዚህ ሁሉ ናቸው እንግዲህ በዛ አካባቢ ቁልፍ ጨዋታ የሚጫወቱ እና የዛን ውጤት እንግዲህ ቆይቶ ማየቱ ይሻላል።
ዶክተር ጌታቸው መቼም ገና መጀመሩ ነው ይሄ ሁኔታ ሰሞኑንም አብረን እንዘልቃለን እሱን በቅርብ እየተከታተሉት በጣም እግዚአብሔር ይስጥልኝ አመሰግናለሁ ለጊዜው
አብሮሽ ተን እግዚአብሔር ይስጥልኝ ምናልባት ከነገ ጀምሮ ሺካጎ ውስጥ አፍሪካን ስትሪት አሶሲሽን አለ
እሺ
እዛው ውስጥ እነዚህ ነገሮች እነሱ ይሆናል
እሺ አመሰግናለሁ ጥሩ ነው እንደውም ቅርበት ይኖርዎታል ያንኔ
እግዚአብሔር ይስጥ በሰላም ዋልልኝ
አሜን አሜን አመሰግናለሁ ዶክተር ጌታቸው
አድማጮች ወደ ቀጣይ ዘገባ ከማለፋችን በፊት ሰበር ዜና አለን አንብባለሁ መቀሌ ከተማ ላይ በመካሄድ ላይ ባለው ዝግ የህወሓት ስብሰባ አባላቱ በሰላሂስ እየተጠራረቡ መሆናቸውና ማንነታቸው ለጊዜው ያልታወቁ የማዕከላዊ ኮሚቴ አባሎች ስብሰባውን ረግጠው እንደወጡ ያገኘነው መረጃ ገለጸ ምንጮቻችን ከመቀሌ እንደገለጹልን ለግምገማ የቀረበው ሰነድ መበስበስና የድርጅቱ የዲሞክራሲ ትግል የፈጠረው ጉድለት የአሰራር ግልጽነት በመዳከሙ ከዛ ባሻገርም ኢፍትሃዊ ጸረ ዲሞክራሲያዊነት እየጎለበተ መምጣቱን ይገልጻል። የአመራሩ ብቃት በከፍተኛ ሁኔታ እያሽቆለቆለ መምጣቱንና የእድገትና ትራንስፎርሜሽን አፈጻጸም አጥጋቢ አይደለም በሚል ተሰብሳቢዎቹ እንደተግባቡበትና በድምጽ ብልጫ ማለፉን ምንጮቻችን ገልጸዋል። ስብሰባው በሚቀጥሉት ቀናት እንደሚጠናቀቅ ይጠበቃል።
ዛሬ ሁኔታን እንመለሳለን። በስሚት ኖርድዌይ የተጠናቀረው ዘገባ ዚምባብዌ ከየት ወዴት ይላል። ቁልፍ ምዕራፎችንም ይመለከታል። አዲስ አበባና ቆንጅታዬ ያቀርቡታል።
ቀኖቹ በሙሉ እንደ አውሮፓውያን የዘመን አቆጣጠር መሆናቸውን አስቀድመን ለአድማጮቻችን እናስጨብጥና እንወረደው።
1889 ዓመተ ምህረት ሴሲል ሮድስ የሚባሉ እንግሊዛዊ ከእንደበሌ ህዝብ ንጉስ ሉቤንጉላ ያካባቢው የማዕድን ሀብት ባለቤትነት መብት ተሰጣቸው። ሴሲል ሮድስ ያን እጃቸው ካደረጉ በኋላ ብሪታንያ ሳውዝ አፍሪካ ካምፓኒ በደቡብ አፍሪካ የብሪታንያ ኩባንያ የሚባል አካል መስርተው አካባቢውን በቅኝ ግዛትነት ያዙ።
1895 ኩባንያው ለመስራቹ ሴሲል ሮድስ ክብር ሲባል ሮዴዥያ ተብሎ መጠራት ጀመረ።
በ1898 ከዛምቤዚ ወንዝ በስተደቡብ ያለው አካባቢ ደቡብ ሮዴዥያ በስተሰሜን ያለው ደግሞ ሰሜን ሮዴዥያ ተባለ። የዛሬቱ ዛምቢያ ማለት ነው።
1922 የደቡብ ሮዴዥያው የአናሳን ነጮች አስተዳደር በብሪታንያው ኩባንያ ከእንግዲህ አንተዳደርም፣ በቅኝ ገዢው ስር ራስ ገዝ አስተዳደር መስርተናል ብሎ አወጀ።
በ1953 ከግዛቲቱ ጥቁሮች በኩል ተቃውሞ እየተቀጣጠለ መጣ። ያኔ ብሪታንያ የዛሬዋን ዚምባብዌ ደቡብ ሮዴዥያን፣ የዛሬቱን ዛምቢያ ሰሜን ሮዴዥያን እና ኒያሳላንድን የዛሬቱን ማላዊን ማለት ነው አንድ ላይ አድርጋ ስታበቃ የምትገዛበት የማዕከላዊ አፍሪካ ፌዴሬሽን የሚባል መሰረተች።
በ1963 ዛምቢያና ማላዊ ከእንግሊዝ ቅኝ ግዛትነት ነጻነታቸውን ይቀዳጁና ከፌዴሬሽኑ ይወጣሉ።
1965 ላይ የሮዴዥያ ጠቅላይ ሚኒስትር ኢያን ስሚት የአናሳን ነጮች ነጻ ሀገር መስርተናል ብለው አወጁ። እርምጃው በዓለም አቀፍ ደረጃ ቁጣ ቀሰቀሰ። የተባበሩት መንግስታት ድርጅትም የመጣኔ ሀብት ማዕቀብ ጣለባቸው።
በ1972 የኢያን ስሚዝ አገዛዝን የሚቃወም ሽምቅ ውጊያ ይካሄድ ጀመር። ዛኑና ዛፑ የሚባሉ ተቀናቃኝ ፓርቲዎች ከዛምቢያና ከሞዛምቢክ ሆነው ሽምቅ ውጊያውን ሲያስተባብሩ ነበር።
ከሰባት ዓመታት በኋላ በ1979 ብሪታንያ ሽንግልና ገብታ የሰላም ስምምነት ላይ ተደረሰ። ለነጻይቱ ዚምባብዌ ህገ መንግስት ወጣላት።
በ1980 ዓመተ ምህረት ፓርቲያቸው የሙጋቤ ማለት ነው የዛኑ ምርጫውን አሸንፎ ሙጋቤ ሚያዝያ 18 አሁንም እንደ አውሮፓ አቆጣጠር በጠቅላይ ሚኒስትርነት ቃለ መሐላ ፈጸሙ። የዛኑ ተቀናቃኝ ዛፖ ፓርቲ መሪ ጆሹዋ ንኮሞ ደግሞ የካቢኔ አባል ሆኑ።
በ1982 ንኮሞ ከካቢኔው ተባረሩ። በዛፑ ፓርቲ የተነሳውን ተቃውሞ ለመደምሰስ ሰሜን ኮሪያ የሰለጠነው 5ኛው ብርጌድ ተላከና ብዙ ሺህ ህዝብ ተገደለ። የሙጋቤ ወታደሮችም በግድያው ተወነጀሉ።
በ1987 የሙጋቤ ዛኑና የንኮሞዛፖ ፓርቲዎች ጥምረት ፈጠሩና ዛኑ ፒኤፍ ተባሉ። ሙጋቤ ግን ህገ መንግስቱን ቀይረው ሲያበቁ የጠቅላይ ሚኒስትርነቱን ቦታ በመሰረዝ ራሳቸውን የስልጣን ሁሉ ዋና ባለቤት አደረጉ።
ከ1998 እስከ 99 ባለው ጊዜ ዚምባብዌ ከፍተኛ የሆነ የዋጋ ግሽበት ላይ ወደቀች። ይህም በአገሪቱ ክፍሎች ተቃውሞና ትዕይንተ ህዝብ ቀሰቀሰ። ሞርጋን ሻንግራይ የተባሉ ተቃዋሚ የዲሞክራሲያዊ ለውጥ ንቅናቄ Movement for Democratic Change የተባለ የተቃዋሚ ፓርቲ መሪ ሆነው ብቅ አሉ።
በ2000 ዓመተ ምህረት በሙጋቤ መንግስት የሚደገፉ ገበሬዎች በነጮች የተያዙ መሬቶችን በአመጽ መንጠቅና መያዝ ጀመሩ።
በ2001 ዓመተ ምህረት የዓለም ባንክና IMF ዓለም አቀፉ የገንዘብ ድርጅት የነጮቹ መሬት መነጠቁን በመቃወም ለዚምባብዌ የሚሰጠውን እርዳታ በማቋረጣቸው የገንዘብ ሚኒስትሩ አስከፊ ረሃብ በሀገሪቱ አንዣቧል ሲሉ አወጁ።
በ2002 ዓመተ ምህረት ሙጋቤ ተቃዋሚያቸውን ሻንግራይን በፕሬዝዳንታዊ ምርጫ አሸነፉ። የተጭበረበረ ምርጫ ነው የሚል ተቃውሞም ተሰማ።
በ2003 ተቃዋሚ መሪው ቻንግራይ ሙጋቤን ለማስገደል አሲረዋል ተብለው ታሰሩ።
በ2004 ዓመተ ምህረት ግን ፍርድ ቤቱ ሻንግራይን ነጻ ብሎ ከእስር ፈታቸው። መንግስት ግን ብይኑን ኮንኗል።
በ2005 ዩናይትድ ስቴትስ ዚምባብዌን ከስድስቱ የጭካኔ አመራሮች ተርታ ፈረጀቻት። ዛኑ ፒኤፍ የምክር ቤት ምርጫውን አሸነፈ። የተባበሩት መንግስታት ድርጅት ወደ 700 ሺህ ህዝብ ለስደት መዳረጉን ይፋ አደረገ።
በ2008 ዓመተ ምህረት የቻንግራይ ፓርቲ በምርጫ ያሸንፋል። ፍርድ ቤት ግን ሻንግራይ በትክክል አላሸነፉምና እንደገና ከሙጋቤ ጋር በድጋሚ ይወዳደሩ ብሎ ወሰነ። ሻንግራይ ግን ዛቻና ማስፈራራት ደርሶብኛል ብለው ከድጋሚ ምርጫው ራሳቸውን አገለሉና ሙጋቤ የምርጫው አሸናፊ ተባሉ። ከዚያም ሙጋቤና ሻንግራይ ጥምር መንግስት መሰረቱ።
በ2009 ቻንግራይ ጠቅላይ ሚኒስትር ተብለው ቃለ መሐላ ፈጸሙ።
በ2013 ዓመተ ምህረት ሙጋቤ እንደገና የፕሬዝዳንታዊ ምርጫውን አሸንፈው ኤመርሰን ምናንግዋን ምክትል ፕሬዝዳንት አድርገው ሾሙ።
በአመቱ በ2014 ሙጋቤ 90ኛ ልደታቸውን አከበሩ። ቀዳማዊት እመቤት ግሬስ ሙጋቤ የዛኑ ፒኤፍ ፓርቲ የሴቶች ክንፍ መሪ ተብለው ተሾሙ። ምክትል ፕሬዝዳንት ጆይስ ሙጁሩ ደግሞ ከስልጣን ተባረሩ።
በ2017 ባሆኑ ዘመን ማለት ነው። ሙጋቤ ምናንግዋን ስልጣንን ለመንጠቅ ያሴራል፣ ታማኝነት ይጎድለዋል በሚል ውንጀላ ከስልጣን አባረሯቸው። ምናንግዋን ከአገር ተሰደዱ። ከፍተኛ ወታደራዊ አዛዥ ኮንስታንቲኖ ቹዌንጋ ደግሞ ሙጋቤ የምናንግዋን የዛኑ ፒኤፍ ደጋፊዎች ማባረር ካላቆሙ ጣልቃ ገባለሁ ብለው አስፈራሩ።
አሁን ወታደራዊው ጦር ኃይል መንግስታዊውን የዜና ማሰራጫ ተቆጣጥሮታል። ፕሬዝዳንት ሮበርት ሙጋቤም ቆም እስር ላይ ናቸው።
አድማጮች፣ በወቅታዊው የዚምባብዌ ሁኔታ ላይ እየተከታተልን እንዘግባለን። የመጨረሻው የመጽሔት ክፍል ትንታኔ ርዕስ ላይ ደርሰናል። ወደ አዲስ አበባ ይወስደናል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ቀደም ሲል ጠቅላይ ሚኒስትሩን ጨምሮ 5 ከፍተኛ የመንግስት ባለስልጣናት ለእነ አቶ ጉርሜሳ አያኖ እንዲመሰክሩ የሰጠውን ትዕዛዝ አጸና። እነዚህና ሌሎችም የመከላከያ ምስክሮች እንዲሰሙም ቀጠሮ ይዟል። መለስካቸውማ ተከታዩ ልኮልናል።
ፍርድ ቤቱ ነሐሴ 12 ቀን 2009 ዓ ም ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ 5 ከፍተኛ የመንግስት ባለስልጣናት በመከላከያ ምስክርነት በተቆጠሩት መሰረት እንዲቀርቡ የሰጠውን ትዕዛዝ ዛሬ በድጋሚ ይህንኑ ትዕዛዝ ሰጥቷል። ፍርድ ቤቱ ቀደም ሲል በሰጠው ትዕዛዝ መሰረት በመከላከያ ምስክርነት የተቆጠሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ አቶ አባዱላ ገመዳ፣ አቶ ለማ መገርሳ፣ ዶክተር አብይ አህመድ እና ወይዘሮ ጫልቱ ሳኒ ከጥቅምት 27 እስከ 29/2010 ዓ.ም ቀርበው ምስክርነታቸውን መስጠት ነበረባቸው። ይሁንና ምስክሮቹ በቀጠሮ እንዳልቀረቡ ይታወሳል። በዕለቱ የተሰየመው ችሎትም በጉዳዩ ላይ ዛሬ ውሳኔ ለማሰማት ቀጠሮ ሰጥቶ ነበረ። ዛሬ ከረፋዱ 5 ሰዓት አካባቢ የተሰየመው ይኸው ችሎት እንዳብራራው ቀረም ሲል በተሰጠው ተዛዝ መሰረት መጥሪያው እንዳልወጣ ደርሶበታል። ይህም በፍርድ ቤቱ ያስተዳደር ስራ ጉድለት መሆኑን ጠቁሟል። ስለሆነም በተሰጠው ተዛዝ መሰረት አምስቱም ባለስልጣናትና በቃልክቲ ማረሚያ ቤት በስር የሚገኙት የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ የነበሩት አቶ አንዷለም አራጌ እንዲቀርቡ ተዛዝ ሰጥቷል። ይህ ተዛዝ እንደተሰጠም አቃቤ ህግ ከአንደኛ እስከ አራተኛ ከተዘረዘሩት ተከሳሾች ማለትም ከአቶ ጉርሜ ሳያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ብላላና ከአቶ በቀለ ገርባ በስተቀር የሌሎቹ ተከሳሾች መከላከያ ምስክሮች መታለፍ አለባቸው ሲል ለፍርድ ቤቱ አመልክቷል። በአቃቤ ህግ ክርክር መሰረት እነዚህ 13 ተከሳሾች ከጥቅምት 27 እስከ 29 2010 ዓ.ም ምረት በነበሩት ቀናት ምስክሮቻቸውን አቅርበው ሊያሰሙ ሲገባ መከላከያ ምስክሮች አያስፈልጉንም በማለት የተሰጣቸውን ድል አልተጠቀሙበትምና ሊታለፍ ይገባል የሚል ነበረ። የነዚህ ተከሳሾች ጠበቃ አቶ ወንድሙ ኢብሳ የአቃቤ ህግን ክርክር ተቃውመዋል። እንደ አቶ ወንድሙ ክርክር አቃቤ ህግ ያቀረበው መከራከሪያ ያልተባለና ያልተደረገ ነው። በዚህ መዝገብ የተከሰሱ ደንበኞቻቸውም ከጥቅምት 27 እስከ 29 2010 ዓ.ም በነበሩት ቀናት መከላከያ ምስክሮቻቸውን ሁሉ አቅርበው እንደነበረ አስተውሰው ተራ ደርሷቸው ግን እንዳልተሰሙ ለፍርድ ቤቱ አስረድተዋል። አክለውም 11ኛ ተከሳሽ ደንበኛቸው አቶ በየነ ሩዳ ጀዱ ባለፉት 4 ተከታታይ ቀናት እንዳልቀረቡ እስታቸውም እንዲቀርቡላቸው አመልክተዋል። ፍርድ ቤቱ የሁለቱን ክርክር ካዳመጠ በኋላ ሁሉም መከላከያ ምስክሮች ቀርበው እንዲሰሙ በመወሰን የአቃቤ ህግን ክርክር ውድቅ አድርጎታል። በዚሁ መሰረት የመከላከያ ምስክሮቹ ከታህሳስ 17 እስከ 19 2010 ዓ.ም ድረስ ባሉት ቀናት ቀርበው እንዲመሰክሩ ቀጠሮ ይዟል። በነ ጉርሜሳ አያኑ ላይ አቃቤ ህግ የሽብር ድርጊት ወንጀል ክስ መስርቶባቸው ሲከራከሩ ቆይተው አምስቱ በነጻ ሲሰናበቱ 17ቱ እንዲከላከሉ ተበይኖባቸዋል። እንዲከላከሉ ከተበየነባቸው ከ17ቱ መካከልም አቶ በቀለ ገርባ የሚከላከሉት በመደበኛ ወንጀል ክስ እንደሆነም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ዲሞክራሲ በተግባር ኦህዴድ የአምስት ቀናት ድርጅታዊ ጉባኤው እንዳጠናቀቀ የክልሉ አስተዳዳሪ አቶ ለማ መገርሳ የጽህፈት ቤት የኮሚኒኬሽንስ ቢሮና ሌሎች የቢሮ ኃላፊዎችን ጨምረው አባገዳዎች፣ የአገር ሽማግሌዎች፣ ታዋቂ ድምፃውያን፣ ምሁራን፣ ደራሲያንና ሌሎችም ግለሰቦች ያሉበትን ቡድን በመምራት አማራ ክልል ባህር ዳር ላይ ስብሰባ አድርገው ነበር። ስብሰባው የምክክር ጉባኤ መሆኑም ታውቋል። ስብሰባው ለምን እንዳስፈለገ፣ ይህ ወቅት እንዴትና ስለምንስ እንደተመረጠ፣ አገራዊ ጉባኤ ከሆነም የገዢው ፓርቲ በዚህ ጉባኤ ላይ ምን ሚና እንዳለውና ሌሎችንም ከጉባኤው ጋር የተዛመዱ ጥያቄዎችን እያነሳ አዲስ አበበ ሁለት እንግዶችን አወያይቷል። ዶክተር ታዬ ንጉሴ በአዲስ አበባ ዩኒቨርሲቲ የሶሲዮሎጂ መምህር፣ አቶ ኤርሚያስ ለገሰ የኢትዮጵያ ሳተላይት ሬዲዮና ቴሌቪዥን ኢሳት ባልደረባ ናቸው።
ከዚህ በፊት በጻፍኩት ጽሁፍ የኢህአዴግ ፖለቲካ የቅኔ ፖለቲካ እንደሆነ ጽፍ ያለው ኢህአዴግ የሚያደርገውን የፖለቲካ እንቅስቃሴ ለመረዳት በጣም አስቸጋሪ ነው። ፊት ገጽታው አለ፣ እንደገና ደግሞ ድብቅ መልክቱ አለ እና በአሁኑ ሰዓት እንዴት ተካሄደ? ሁለት የዲዮናል ግምት አለኝ። የዚህ የክፍፍሉና የጥላቻው ፖለቲካ ጫፍ ደርሶ እየተመለሰ ነው ወይ የሚል ሀሳብ አለኝ። በተለይ ደግሞ እዛው ስብሰባው ላይ የአንድነት የፍቅር ምናምን መልእክቶች ሲተላለፉ ስናይ በተፈጥሮም የሆነ ነገር ጫፍ ላይ ደርሶ ይመለሳል እና ይሄ አንዱ ግምቴ ነው። ሁለተኛ ግምቴ ደግሞ ኢህአዴግ እንደሚታወቀው የብሔር ፓርቲዎች ስብስብ ነው እና ምናልባት የዚህ የብሔር ፓርቲዎች ስብስብ የሆነው ድርጅት ንፋስ እየገባው ይሆን የሚል ጥርጣሬም አለ፣ ግምት አለኝ።
መልካም። አቶ ኤርሚያስስ ምናልባት እርስዎን ለዚህ ውይይት ስጋብዝ የኢህአዴግ አባል ስለነበሩ የገዥው ፓርቲ ሚስጥር አዋቂ ነዎትም የሚል ግምት ስላለኝ ነው እስከ ለቀቁበት ጊዜ ድረስ የሀደግን አካሄድ ያቆታል። እርሶን የበኩሎን ይበሉ እስቲ።
እኔ በሁለቱ በኦህዴድና በባዕዴን ለብቻቸው የተደረገ አይመስለኝም። ሰምተው ከሆነ አዲሱ የዛሬ ሁለት ሳምንት የኢህአዴግ ስራ አስፈጻሚ ስብሰባ አድርጎ ነበር እና እዛ ስብሰባ ላይ ካወጧቸው አንዱ ድርጅታዊ መግለጫዎች ውስጥ ሁለት ነገር ማድረግ ግዴታችን ነው ይላል። አንዱ የብሔራዊ ድርጅት ውስጥ ለውስጥ ያለንን ግንኙነት ማጠናከር ይላል። ማለት ኦህዴድ ከባዕዴን ጋር፣ ባዕዴን ከህወሓት ጋር፣ ባዕዴን ከደኢህዴን ጋር የሚባሉት እነዚህ አራቱ የኢህአዴግ ድርጅቶች እርስ በርስ ያለን ግንኙነት ጤናማ እንዲሆን ተሻጋሪ ግንኙነት ማድረግ አለብን የሚል በአባላትም ደረጃ የሚያደርጉት አንዱ ውሳኔያቸው ነው። ሁለተኛው ውሳኔያቸው ደግሞ ህዝብ ለህዝብም ማቀራረብ እንደ አንድ ስራ መስራት አለብን የሚል በግልጽ የተቀመጠ እንትን ነው፣ መግለጫ ነው፣ የድርጅታዊ መግለጫ ያለ ነው። ስለዚህ መነሻው ይሄ ብአዴንና ኦህዴድ ለብቻቸው ሲያዘጋጁት ነገር ሳይሆን በድርጅት ደረጃ ከመግለጫቸው ተነስተው የሄደ ነው።
ባጭሩ ግን የገዢው ፓርቲ እጅ አለበት ነው የሚሉኝ።
ዋናው የኢህአዴግ እጅ አለበት እና ምናልባት ከወራት በኋላ ደግሞ በአማራና ትግራይ ተብሎ በህወሓትና በኦህዴድ በደቡብና በሌሎቹ ጋር እንመለከታለን በሚቀጥሉት ወራት። ቅድም ሚስትረኛ ነው ሲሉ ነበር ዶክተር ታዬ። የ1993ቱን ሁኔታና አሁን ያለውን ሁኔታ በደንብ ማየት አለብን። 1993 ማለት አዲሱ ህወሓት ለሁለት የተከፈለበት የአደገኛው ወቅት ማለት ነው። የዛሬ 15 ዓመት የነበረው ያ ወቅት እንዲህ አይነት ነገሮች ነበሩ። ግን የ93ቱ የውስጠ ድርጅት ሽኩቻና የውስጠ ድርጅት ክፍፍል ነበረ ህወሓትን አደጋ ውስጥ የጣለው። ስለዚህ የኢትዮጵያ ህዝብ እንዴት ልግለጸው፣ የ93 ላይ በስቴዲየም ውስጥ ተቀምጦ እግር ኳስ የሚመለከት አይነት ነው የነበረው የኢትዮጵያ ህዝብ። እግር ኳስ ተጫዋቾቹ ዋናዎቹ ህወሓቶች ናቸው፣ ብአዴንና ኦህዴዶች ነበር የነበሩት። የኢትዮጵያ ህዝብ የስቴዲየሙ ተመልካች ነው የነበረው። ስለዚህ የዛሬ 16 ዓመት ሽኩቻው የውስጠ ድርጅት የፓርቲ ነበር። አሁን ያለው ግን ምናልባት ዶክተር ታዬ በአካልም ስላለ በደንብ ሊገልጸው ይችላል፣ የህዝብ እምቢተኝነት ነው ያለው። ከድርጅት የተሻገረ ከፓርቲ የተሻገረ የኢትዮጵያ ህዝብ የስርዓቱን በቃኝ ማለት፣ ስለዚህ ከዚህ ስርዓት ጋር አልቀጥልም የማለት ነው። ስለዚህ ከድርጅት ባሻገር ስለሆነ ኢህአዴግ የወሰነው ውሳኔ አሁን በውስጠ ድርጅት የሚያልቅ ሳይሆን ወደ ህዝብ መሄድ አለብን፣ መዳኛ መንገዱ ምናልባትም ኢትዮጵያዊነትን ማቀንቀን ነው ከሚል የመጣ አድርጌ ነው የምወስደው። ስለዚህ ሁለቱም መለየት አለብን። በዋናነት ግን ማንሳት የምፈልገው በኢህአዴግ ደረጃ የተቀነቀነ ነው። ግን ውጤቱ ምንድን ነው? ምን አይነት ስሜት ተሰማ?
እንሄዳለን ወደዛ። ዶክተር ታየም እዚህ ላይ የሚጨምሩት ካለ ይጨምራሉ። በኋላ ጥያቄ ላክልና በዛው ላስኪዳችሁ። መቀሌ ላይ ኢህአዴጎች መሰብሰባቸውን እንሰማለን። ይሄ ምን ያህል እውነት ነው? ይሄንንም ግምት ውስጥ አስገብተው ዶክተር ታዬ ቀደም ባለውና አሁን በዚህ ላይ
በግጥ አቶ ኤርማያስ ቀደም ካነሳው ጋር በአብዛኛው አስማማለሁ። ነገር ግን ለዚህ ጉባኤ ምናልባት ገፊ ምክንያት ሊሆን የሚችል ከአለፉት ሁለት ዓመታት ጀምሮ የተነሳው የህዝባዊ አመፅን ከግምት ውስጥ ማስገባት አለብን። በተለይ ደግሞ በኢትዮጵያ ሶማሌና በኦሮሚያ ክልል የነበረውም ግጭት ትንሽ የራሱ የሆነ ተጽዕኖ ያሳደረ ይመስለኛል። የዚህ ጉባኤው መካሄድ ላይ ምንድን ነው አመፁ? በተለይ በአማራና በኦሮሚያ ክልል የእነኚህ የኢህአዴግ አመራሮችን አጣብቂኝ ውስጥ ነው የከተታቸው። እነኚህ የክልል ፓርቲዎች ለድርጅታቸው ነው ታማኝነታቸው። ነገር ግን አሁን በዚህ እንትን በዚህ አመፆቹ ውስጥ ምንድን ነው የእነሱን አቋም ወይ ከድርጅታችሁ ነው ወይ ከኛ ናችሁ የሚል መልእክት ነው ህዝቡ ያስተላለፈው። አሁን ያንን እንዴት ማስታረቅ እንዳለባቸው ግራ የተጋቡ ይመስለኛል። እኔ መሀል መንገድ ላይ ያሉ ይመስለኛል። እና አንደኛ ለህዝብ እንደቆሙም ራሳቸውን ማሳየት ይፈልጋሉ። ሁለተኛ ደግሞ ከድርጅታቸውም እንዳራቁ ማሳየት ይፈልጋሉ። አሁን ከፍተኛው ጥያቄ ያለው ይሄንን ሁለት ተቃራኒ ጥያቄዎች በህዝብና በድርጅታቸው መካከል የሚመጣውን እንዴት ማስታረቅ አለባቸው የሚለው በክልሎቹ ኃላፊዎች ትከሻ ላይ ወደቀ ይመስለኛል። ወደ ሁለተኛው ጥያቄ ስመጣ በእርግጥ በዛው ስብሰባ ላይ ይሄ ነገር ከጠበቁት ያለፈ
መካሄድ ሊሆን ይችላል። ምንድን ነው ኢትዮጵያዊነት የሚለው በፊት ሲወደድ ነበር። አሁን ከተወሰነ ጊዜ በኋላ በተለይ ከ97 ምርጫ በኋላ እንደ ድክመታቸው ወስደውት አሁን ኢትዮጵያዊነትን ማቀንቀን እንዳለበት ይሄ ኢህአዴግ እንደ አዲስ የፖለቲካ አጀንዳ የቀረጸው ነው። ቀደም ሲል የኢትዮጵያ የሚል የፖለቲካ አጀንዳም አልነበረውም እና ይሄ የአባይ ግድብ ምናምን የመሳሰሉት ሁሉ ከዛ ጋር የተያዘ ነው እና አሁንም ቢሆን የኢህአዴግ ትልቁ ፈተና በኢትዮጵያዊነትና በዚህ በጎሰኝነትን ሁለቱን እንዴት እናስታርቅ የሚል የራሱ ፈተና አለባቸው። አሁን ምናልባት በዚህ በባህር ዳሩ ስብሰባ ላይ ስሜታዊም የሆኑ ይመስላል። ኢትዮጵያዊነት ወደ ስሜታዊነትም የገፋቸው ይመስላል እና ፖለቲካውን በካልኩሌሽን ልታካሄደው ስትሞክር አንዳንዴ ሰው ነህና በውስጥ የሚገፋ ኃይል አለ። እውነትም ስብሰባው ላይ የተደረጉ ንግግሮችን፣ ውይይቶችን ይሄ ኢትዮጵያዊነት የሚለው እነሱ ከሚያቀነቅኑበት የዘውጋዊነት አልፎ ሄዷል። የህዝብን ቀልብ ስቧል። እንዲያውም አንዳንዶች ምንድን ነው የሚሉት አንድ ጽሑፍ ዛሬ ሳነብ ይሄ ሆን ተብሎ እነኚህ ከውስጡ የተፈጠሩት ፖፑሊስት የሆኑ ፖለቲከኞች ማለት ህዝብን ወደ እነሱ ለማሳብ ያደረጉት ቀመር ነው ምናምን የሚሉት አለ። ያም ሆነ ይህ የህዝብን ትኩረት ስቧል። አሁን ይሄ ኃይል በህዝብም ዘንድ እንደገና ደግሞ ለኝህም መቼም ከህዝብ የወጡ የፖለቲካ አመራሮች ናቸው እና እነሱም ከቁጥጥራቸው በሆነ ውጪ ያ አይነት ስሜት ውስጥ የገቡ ይመስለኛል እና ያ ደግሞ ከድርጅታቸው መርህ ትንሽ ወጣ አያስደምጠኝም።
እዚያ ላይ እንደውም አንድ ነገር ልጨምር ዶክተር ታዬ፣ ምናልባት እርስዎም አቶ ኤርሚያስም ልትናገሩበት ትችላላችሁ። አቶ ለማ መገርሳ የኢትዮጵያዊነት ምንነት ዛሬ ባየነው ትዕይንት ትርጉሙ ገብቶናል። ኢትዮጵያዊነት ልዩ ነው፣ ሱስ ነው፣ ከደም አልፎ ልብ ውስጥ እንዳለ ዛሬ አየነው ይላሉ።
አድማጮች፣ ዝግጅቶቻችን በሙሉ በሰዓት እጥረት ምክንያት ማቅረብ አልቻልንም፣ ይቅርታ እንጠይቃለን። አሜሪካና ህዝቧ እንዲሁም የቤተሰብ ፕሮግራም ለሌላ ጊዜ ተላልፏል። አሁን አጫጭር የማጠቃለያ ዜናዎችን እናሰማለን።
መቀለ ከተማ ላይ በመካሄድ ላይ ባለው ዝግ የህወሓት ስብሰባ አባላቱ በሰላይስ እየተጠራረቡ መሆናቸውና ማንነታቸው ለጊዜው ያልታወቁ የማዕከላዊ ኮሚቴ አባሎች ስብሰባውን ረግጠው እንደወጡ ያገኘነው መረጃ ገለጸ። የረጅም ጊዜ የዚምባብዌ መሪ ሮበርት ሙጋቤ ከመኖሪያ ቤታቸው እንዳይወጡ መደረጉን የደቡብ አፍሪካ ፕሬዝዳንት ተናግረዋል። ለ37 ዓመታት ያህል ስልጣን ላይ የቆዩትን ሙጋቤ ከስልጣን ለማስወገድ በወታደራዊ ኃይል የተደገፈ ሙከራ እየተካሄደ ይመስላል። ከሶማሊያ መንግስት ጋር የተቀነባበረ የዩናይትድ ስቴትስ የአየር ድብደባ በርካታ የአልሸባብ አማጽያንን እንደገደለ የዩናይትድ ስቴትስ የአፍሪካ እዝ ያወጣው መግለጫ ጠቁሟል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ሚያንማርን በጎበኙበት ወቅት የጸጥታ ኃይሎችና በራሳቸው አነሳሽነት የሚንቀሳቀሱ ወገኖች ራሄን በተባለ ክፍለ ሀገር ውስጥ ሰፊ የጭካኔ ተግባር ይፈጽማሉ የሚባለው ተአማኒ ወሬ እንዳሳሰባቸው ገልጸዋል።
ዝግጅቶቻችን ተጠናቀዋል። የኤፍሬም ታምሩ ዜማ እስከ ትግርኛው ስርጭት ያዳርሰናል። በእኛ በኩል ሰላም፣ ደህና ደሩ።
I'm gonna go to the bathroom.